ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.etiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን።
ውድ አድማጮቻችን እንደምን ሰነበታችሁ? የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ልደት በዓል ምክንያት በማድረግ በዲሴምበር 25 ከ6:30 ፒኤም ጀምሮ በሚኖረን ልዩ ፕሮግራም ላይ እንድትካፈሉ በጌታ ጸጋና ፍቅር እንጋብዛችኋለን። ለፕሮግራሙ ጥያቄ ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። ጌታ ይባርካችሁ።
ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ውድ አድማጮች በዚህ በጌታችን ልደትና መታሰቢያ ሰሞን የማስተምረው ተከታታይ ትምህርት የጌታችን የኢየሱስ ክርስቶስ ልደት በመጽሐፍ ቅዱስ እውነት በሚል ላይ የተመሰረተ ይሆናል። የአምላካችን የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ላይ እንደዚህ ይላል። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል የአምላካችን ቃል። መልአኩ ገብርኤል ወደ ማርያም የመጣው የመጥምቁ ዮሐንስን ቤተሰቦች ካናገረ በኋላ ከስድስት ወር በኋላ ነበር። በዚሁ ባነበብኩት ክፍል ውስጥ ራሱ መልአኩ ገብርኤል እንደሚናገረው ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው ስላለ ከስድስት ወር በኋላ ወደ ማርያም እንደመጣ ማየት እንችላለን። ዘካርያስና ኤልሳቤጥ ይኖሩ የነበረው በይሁዳ ከተማ ነው። ዘካርያስ በኢየሩሳሌም ቤተ መቅደስ የሚያገለግል ካህን ነበር። ኤልሳቤጥ ሚስቱም ከእርሱ ጋር በዚያው ይኖሩ እንደነበረ መረዳት እንችላለን። ማርያም ደግሞ ትኖር የነበረው ከይሁዳ በስተ ሰሜን በምትገኘው ናዝሬት በምትባል ከተማ ነበር። የናዝሬት ከተማ ሮማውያን በሚገዟት በገሊላ አውራጃ ውስጥ የምትኖር ትንሽ የገጠር ከተማ ነች። የገሊላ ባህር ከናዝሬት ምስራቅ በኩል 15 ማይል ርቀት ላይ ይገኛል። የሜዲትራኒያን ባህር ደግሞ ከናዝሬት በስተ ምዕራብ በኩል በ20 ማይል ርቀት ላይ ይገኛል። በገሊላ ባህር እና እንደዚሁም በሜዲትራኒያን ባህር አማካኝ ላይ የምትገኝ አገር ነች፣ ከተማ ነች። ውድ አድማጮች ናዝሬት በጣም ትንሽ ከተማ ናት። አንዳንድ ጸሐፊዎች እንደሚያመለክቱት በውስጧ በግምት እስከ 480 ሰው ያህል ይኖርባት እንደነበረ ይናገራሉ። ጌታችን ኢየሱስ ክርስቶስ በዚች ከተማ በመኖሩ በዚያም በማደጉ ናዝራዊ ተብሎ ተጠርቷል በከተማይቱ ስም። ማቴዎስ በወንጌሉ ላይ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባለው ከተማ መጥቶ ኖረ ይላል። ከላይ እንደተመለከትነው በብሉይ ኪዳን ናዝሬት የሚል ስም አይገኝም። ይሁን እንጂ የተለያየ ስነ መለኮት መመራ እንደሚናገሩት ውድ አድማጮች ኢየሱስ ክርስቶስ የተወለደባት ናዝሬት የምትባለው ከተማ ስሟ በዕብራይስጥኛ ቁጥቋጥ ወይንም ደግሞ እንቡጥ የሚል ትርጉም ሊኖረው እንደሚችል ይታያል። ይህ ስም ለናዝሬት የዋለበት ምክንያት በዚያ አካባቢ አዳዲስ ነገር የሚበቅልበት የሚገኝበት ስፍራ መሆኑን የሚያሳይ ነው ይላሉ ጸሐፊዎች። ማቴዎስ ይህንን ቃል ጥበብ በተሞላ መልክ በመጠቀም ኢሳይያስ በምዕራፍ 11 ቁጥር 1 ላይ ሲናገር ከእሴይ ግንድ በትር ይወጣል ከሱሩም ቁጥቋጥ ያፈራል የሚለውን በመውሰድ ቁጥቋጥ ያለውን ናዝሬት ከሚለው ግሪክኛ ጋር በማጣመርና በማጣጣም ናዝሬትን ከትንቢቱ ጋር አያይዞ እንደጻፈ ነው የሚያዩት። ጌታችን በናዝሬታዊነቱ ደቀ መዛሙርቱም ጠርተውታል። በዮሐንስ ወንጌል ምዕራፍ 1 ቁጥር 45 እስከ 46 ላይ ፊሊጶስ ናትናኤልን አግኝቶ ሙሴ በሕግ በነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው ይላል። ፊሊጶስ መጥቶ በማለት ከዚያ በኋላ ናትናኤል ጌታ ኢየሱስ ክርስቶስን እንዳገኘው ጌታ ኢየሱስም ወደሱ ከመምጣቱ በፊት ናትናኤልን ያውቀው እንደነበረ የታውቀኛለ ብሎ ሲለው ከበለስ በታች ሳለ አየው ብሎ ሲለው ያው ናትናኤል ጌታ ኢየሱስን እንዴት እንዳመነ እናቃለን። ስለዚህ በዚህ ቦታ ላይ سنመለከት ፊሊጶስ ሙሴን በሕግ በነቢያት ስለርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል በማለት ጌታ ኢየሱስን በናዝራዊነቱ በናዝሬት በመወለዱ ሲጠቅሰው ናትናኤል ከናዝሬት መልካም ነገር ይወጣልን የሚል ቃል ሲጠይቅ ይታያል። ይህ ሁኔታ ከናዝሬት መልካም ነገር ይወጣልን የሚለውን የተለያዩ ሰባኪዎች አስተማሪዎች ናዝሬት በጣም ብዙ መጥፎ ነገር የሚካሄድባት ከተማ በሆነች መልኩ ይቀርባል። ይሁን እንጂ መጽሐፍቶችን سنመለከት ናዝሬት ከሌሎች ከተሞች ይልቅ መጥፎ ነገር የሚካሄድባት ከመሆኗ የተነሳ በሞራል ብልሽነቱ ሳይሆን በዚህ ላይ የሚታየው የናትናኤል አባባል በመጽሐፍቶች ውስጥ በርካታ ሰዎች አለ በርካታ ከተሞች ሲጠቀሱ ናዝሬት አልተጠቀሰችም። ትንቢታዊ ተስፋም አልተነገረላትም። ስለዚህ ናዝሬት ከሌሎች ከተሞች ይልቅ ክፉ ሊወራባት የሚችል ታሪካዊ ዘገባ ስላለ ሳይሆን ናትናኤል በቅዱሳት መጽሐፍት መልካም ነገር ሊወጣባት የምትችል ከተማ ሆና አልተጠቀሰችም። መልካም ነገር እዛ እንደሚወጣ ሰምተን ነበር ተጽፎ ነበርን ያለ ነው የሚጠይቀው ማለት ነው። ኢየሱስ ክርስቶስ የተወለደባት ከተማ ቤተልሔም ናት። ይቺ ከተማ ተነግሮላታል። ትልቅ የሆነ ትንቢት ተነግሮላታል። እሱን በሚቀጥለው ጊዜ እግዚአብሔር አምላክ ፈቃዱ ሲሆን ሳስተምር እናያለን። ስለዚህ ጌታችን የተረገዘባት ከተማ ግን ምንም ታሪክ ወይም ትንቢት አልተነገረላት። በተቀዳሚ ደረጃም የምናየው ይሄንን እንደሆነ ነው የምንመለከተው። ስለዚህ ኢየሱስ ክርስቶስ በናዝራዊነቱ ታውቆ መኖሩና መጠራቱ በተደጋጋሚ በመጽሐፍ ቅዱስ ውስጥ ይታያል። ናዝሬት በጌታችን በኢየሱስ ክርስቶስ ሕይወት ውስጥ ትልቅ ስፍራ አላት። አብዛኛውን ጌታችን ኢየሱስ ክርስቶስ ራሱን ለአገልግሎት እስከሚሰጥበት ጊዜ ድረስ ያደገባት የኖረባት ከተማ ነች። ሀገሩ የምትባለው ቦታ ብትኖር ናዝሬት ነች። ጌታችንን ሊይዙት የመጡት የካህናት አለቆች፣ ፈሪሳውያን፣ የሮማውያን ጭፍሮች በመጡ ጊዜ ማንን እንደሚፈልጉ ሲጠየቁ የተናገሩት የናዝሬቱን ኢየሱስን ብለው ነው የጠየቁት። ጲላጦስም በመስቀሉ ላይ ያኖረውን ጽሑፍ سنመለከት የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ነበር። በዮሐንስ ወንጌል ላይ ምዕራፍ 19 ቁጥር 19 ይሄንን እንመለከታለን። ካልተጠበቀች ከተማ፣ ማንንም ምንም ነገር ካልተናገረላት ከተማ ኢየሱስን የመሰለ የሰማይና የምድር አምላክ መወለዱ ተበሰረ። በጣም እጅግ የሚያስደንቅ ነው። የዘላለም ሕይወት ነኝ ያለው ጌታችን በዚያች ከተማ ክብሩን ለሰዎች ሳይገልጥ ከዮሐንስ እስከሚጠመቅበት ጊዜ ድረስ በዚች በናዝሬት ከተማ ውስጥ ኖረ። እንዴት የሚያስገርም ድንቅ የሆነ ነገር ነው። ናትናኤል ከከነአን መንደር ይኖር የነበረ ሰው ነው። በአዲስ ኪዳን ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ በማለት የተናገረው የመጀመሪያው ሰው ናትናኤል ነው። ከናዝሬት መልካም ነገር አይወጣም ያለው ናትናኤል መምህር ሆይ አንተ የእግዚአብሔር ልጅ ነህ አንተ እስራኤል ንጉስ ነህ በማለት የናዝሬቱን መልካም ኢየሱስ ክርስቶስን የእግዚአብሔር ልጅነቱንና ንጉስነቱን መሰከረ። ክብር ለእግዚአብሔር ይሁን። ናዝሬት ጌታችን ለሕዝብ ራሱን እስከገለጠበት ጊዜ ድረስ ያደገባት የኖረባት የምትወደድ ከተማ ነች። በዚያች ትንሽ ከተማ የነገስታት ንጉስ የጌቶች ጌታ የሆነው ኢየሱስ ክርስቶስ እንዴት እንደኖረ በአፈ ታሪክ ከሚነገር በስተቀር ስለ እርሱ እንዲሰበክ ካዘዘው ወንጌል ጋር ተቀላቅሎ የተነገረ ምንም የሚያዳንቅ ልዩ ታሪኮች ሲጻፉ አይታይም። በጌታ ሐዋርያቶች ሲሰበክም ሲነገርም አናይም። ናትናኤል ከናዝሬት መልካም ነገር ይወጣልን ብሎ መጠየቁ ራሱ ከገሊላ በከነአን ከተማ ኗሪ ሆኖ በነበረባቸው ጊዜያት ሰዎች ስለ ኢየሱስ ክርስቶስ ምንም ሲወራ ማንም ደግሞ ሲያወራም እንዳልሰማ ደግሞ ያሳየናል። ማርያም እና ዮሴፍ ኢየሱስን ሊያሳድጉት ብዙ ነገሮችን አይተው ሊሆን ይችላል። ጌታ ኢየሱስ ክርስቶስ በመወለዱ ራሱ መወለዱ ከድንግል ማርያም መጸነሱ በገብርኤል ይሄ መበሰሩ ለዮሴፍ በህልም እግዚአብሔር አምላክ መናገሩ ይዘውት ወደ ግብጽ እንዲሄዱ መደረጉ ሰባ ሰገል መተው ለሱ መስገዳቸው በርካታ አስደናቂ ተአምራዊ ነገሮችን ስለ ጌታ ስለ ኢየሱስ ክርስቶስ ያውቃሉ። ለህዝብ ግን የሚታወቅ የሚነገር ጉድ የሚባል ሰው መጥቶ የሚያየው ነገር ግን ጌታችን ናዝሬት በኖረበት ጊዜ ምንም ነገር አልነበረም። ጌታችን ከተጠመቀ በኋላ መንፈስ ቅዱስ ኮረደበት በኋላ ራሱን ከገለጠበት ወንጌል ጋር ተጣምሮ የሚነገር ታሪክ ብዙ አይታይም። ዮሐንስ አፈወርቅ የኮንስታንቲኖፕል ቢሾፕ አርክ ቢሾፕ በነበረበት ጊዜ በዮሐንስ ወንጌል ላይ ለመመኑ ባቀረበው ስብከት ላይ ሲናገር በቃና ዘገሊላ ለመጀመሪያ ጊዜ ካደረገው ተአምራት ሌላ ተአምራት አድርጎ ነበር የሚለውን ሐሳብ ትክክል እንዳልሆነ አድርጎ ነው የሚያስተምረው። በሉቃስ ወንጌል በምዕራፍ 4 ከ15 እስከ 22 ላይ በ12 ዓመት እድሜው በምኩራብ ተገኝቶ የሚያስደንቅ ጥያቄ ከመጠየቁ ውጪ በሕፃንነቱ ምንም ነገር አላደረገም በማለት ይህ የእግዚአብሔር ሰው ዮሐንስ አፈወርቅ ሲያስተምር እንመለከታለን። ጌታችን በናዝሬት ተአምራት አድርጎ ቢሆን ኖሮ የናዝሬት ነዋሪዎች ያውቁ ነበር። ናትናኤልም እንዳለው ጌታችን እስኪያገኙት ድረስ ከናዝሬት መልካም ነገር ሲወጣ አልሰማንም ማለቱም ነው። መልካም ነገር አልሰሙ የከነአን ነዋሪዎች ናቸው፣ በገሊላ አካባቢ ያሉ ናቸው። ስለዚህ የጌታችን ኢየሱስ ክርስቶስ ልደት ከተፈጸመ በኋላ ከማርያምና ከዮሴፍ በስተቀር ስለ ጌታ ስለ ኢየሱስ ክርስቶስ የአካባቢው ሰዎች ሊያውቁት የሚችሉት ምንም ተአምር እንዳልተካሄደ እናያለን። የናዝሬት ነዋሪዎች ኢየሱስ ክርስቶስን በደም ያውቁት ነበር። እርሱም ይላል የእግዚአብሔር ቃልን ስንመለከት በምኩራብ ያስተምር ሁሉም ያመሰግኑት ነበር፣ ወደ አደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ወደ ቀን ወደ ምኩራብ ገባ ሊያነብም ተነሳ ይላል። ቆም እንበልና እንመልከት እስቲ ይህንን ክፍል። ጌታ ኢየሱስ ክርስቶስ አንደኛ ወደ ናዝሬት ወደ አደገበት ቦታ መጣ። ይሄ እንግዲህ ትልቅ ከሆነ በኋላ ነው። ጌታ ኢየሱስ ክርስቶስ ግን ጌታ ኢየሱስ ክርስቶስ ወደ ምኩራብ መሄድ ልማዱ እንደነበረ እንመለከታለን። እና ጌታ ኢየሱስ ክርስቶስ በትልቅ ከሆነ በኋላ አገልግሎቱን ከጀመረ በኋላ ሊያነብ ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለውሮች ማየትን ሰብክ ዘንድ፣ የተጠቁትን ነጻ አውጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉን ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር፣ ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። ኢየሱስ ክርስቶስን ዮሴፍ ልጅ እንደሆነ በማድረግ ሲጠሩት እንመለከታለን። በደም ያውቁታል፣ ቤተሰቦቹን ያውቃሉ። የናዝሬት ሰዎች ጌታ ኢየሱስን የሚያውቁበት ወቅት ከከተማዋ ትንሽነት ከህዝቡም ቁጥር ማነስ ጋር ብቻ ሲታይ سنملكت اوقات اچاو بچلتا ميوصر ايدلم جيتاچن يسوس كرستوس بنازريت بنبرا باچو جيزياتوش بتأمر عدراجينت اي تاوك منبرا ماركوس بونجلو لاي بمراف سدس كا كترانس كا سدس لاي سين ناگر كزيام وطو ودگزا آگرو مت آدك امزا مرتم تكتلو تيلان نازريتن يگزا آگرو يلاتان سنبتنم هنا بسنبتم هنا በሆነ ጊዜ በመኩራብ ያስተምር ጀመር። ብዙዎች ሰዎችም ተገረሙና እነዚህ ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠው ጥበብ ምንድናት? በእጁም የሚደረጉ እነዚህ እንደነዚህ ያሉ ተአምራት ምንድናቸው? ይህ ጸራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ። ይሰናከሉበትም ነበር። ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። በዚያም በጥቂቶች ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስላለማመናቸው ተደነቀ፣ በመንደሮቹም ያስተማረ ይዞር ነበር ይላል። ጌታችን የገዛ ሀገሩ በተባለችው ናዝሬት ዘመዶቹ የገዛ ቤተሰቦቹ ሆኑ ሰዎች በዚያ እንደሚኖሩባት እናያለን። ራሱ ሲናገር ነቢይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። ስለዚህ ጌታ ኢየሱስ ክርስቶስ በዚች ከተማ ውስጥ ምንም መንፈሳዊ ሆኑ ተአምራዊ ነገሮችን ሲያደርግ ለከተማይቱ ነዋሪዎች በአካባቢው ላሉ ሰዎች የሚታወቅ ታሪክ እንዳልነበረው እናያለን። ውድ አድማጮች ዛሬ እንግዲህ በመንማረው በተማርነው ትምህርት ውስጥ ስለ ናዝሬት ተመለከትን። ናዝሬት ይቺ ከተማ ጌታችን ኢየሱስ ክርስቶስ ከድንግል ማርያም እንደሚጸነስ መልአኩ ገብርኤል ያበሰረባት ቦታ ነች። ውድ አድማጮች የጌታችን ኢየሱስ ክርስቶስ እናትና ዮሴፍም በዚቹ በናዝሬት ከተማ ኗሪዎች መሆናቸውን መጽሐፍ ቅዱስ ይነግረናል። በዚያ ስታብሊሽ ያደረገ የተመሰረተ ቋሚ ኑሮ እንደነበራቸው እንመለከታለን። መጽሐፍ ቅዱሳችን ከሚናገረው ታሪክ ውጪ የጌታችን ኢየሱስ ክርስቶስን ታሪክና ማንነት በተለያየ መንገድ የሚያቀርቡ መጽሐፍቶች ጽሑፎች አሉ። ከነዚህ ጽሑፎች መካከል አንዱ ቅድመ ወንጌል በመባል የሚታወቀው ያዕቆብ ጽፎታል የሚባለው ጽሑፍ ነው። ይሄ የመጀመሪያ ወንጌል ከወንጌሎች ሁሉ በፊት ከነበረው ጌታችን ኢየሱስ ክርስቶስ ከመወለዱ በፊት እነ ማቴዎስ ከሚተርኩት፣ ማርቆስ ከሚተርከው፣ ሉቃስ ከሚተርከው፣ ዮሐንስ ከሚናገረው በፊት የነበረውን ነገር የሚናገር የሚባል መጽሐፍ ነው። ስለዚህ ይሄ የመጀመሪያ የተባለበት ምክንያት ከሌሎቹም ወንጌላቶች የማይናገሩትን ተናጋሪ ነኝ በማለቱ የተሰጠው ስም ነው። እና በዚህ መጽሐፍ ውስጥ ከመጽሐፍ ቅዱስ ጋራ የማይጣጣሙ በርካታ የሆኑ ጽሑፎች በውስጡ ይገኙበታል። እዚህ መጽሐፍ ጻፊ ማንነት ወይም ምንነት በግልጥ የሚታወቅ ነገር የለም። ጻፊው መጽሐፉን የት እንደጻፈው የመጽሐፉ ቅዱስ የመጽሐፍ ቅዱስ አጥኚዎች በቅጡ የሚያውቁት ነገር የለም። በዘልማድ አንዳንዶች ጻፊው የጌታ ወንድም እንደሆነ አድርገው ይወስዱታል። ከጽሑፉ ውስጣዊ ዘት የሚገኙ ግንዛቤዎች በርካታ ጉዳዮችን ያሳያሉ። ጽሑፉ ጌታችን የተወለደበትን የመካከለኛው ምስራቅ መልክዓ ምድር በቅጡ የማያውቅ ሰው እንደጻፈው ሁሉ ያሳያል። ከዚህ የተነሳ መጽሐፍ ቅዱስ የጌታ ወንድም ይያለ የሚጠራውን ያዕቆብን የዚህ መጽሐፍ ጻፊ አድርጎ ለመውሰድ አስቸጋሪ እንደሚሆን የመጽሐፍ ቅዱስ ተማሪዎች ይናገራሉ። በመጽሐፍ ቅዱስ ተማራማሪዎች የመጽሐፍ ቅዱስ አጥኚዎች ላይ ተመስርተን ጽሑፎቹን የዚህን ቅድመ ወንጌል የተባለው መጽሐፍ የተጠናውን የተበረበረውን የተፈተሸውን ሁኔታ ስንመለከት ልብ ወለድ ታሪክ እንደሆነ የፈጠራ ታሪክ እንደሆነ ከመጽሐፍ ቅዱስ ያሉ ነገሮችን ከዚህም ከዚያም በመለቃቀም ላይ የተመሰረተ እይታ ያለበት እንደሆነ ይታያል። የተለያዩ ጽሑፎች በተጻፈው የጽሑፉ ይዘት ውስጥ ይዘቱ በተለያየ መልኩ ሲተነተኑና ሲታዩ ከመጽሐፍ ቅዱስ ውስጥ የወሰዳቸውን ክፍሎች እየተቀሰ ግራ በሚያጋባ አይነት ሁኔታ አዳዲስ በፈጠራ የሚናገራቸውን ነገሮች የቀረበበት መጽሐፍ እንደሆነ እናያለን። መጽሐፉ እንደተጻፈ የሚገመተው በሁለተኛው ክፍለ ዘመን ገደማ ነው፣ ከሐዋርያት ዘመን በኋላ ነው። በተማሪዎች የተገኘው ቅጂ በብዛት ሲታይ በምስራቅ ቤተክርስቲያናት መጽሐፉ በሰፊው ይነበብ እንደነበረ ይታያል። በመጽሐፍ ቅዱስ ላይ የምርምር ጥናት ያደረጉ ምሁራን በሚያወጡት መጽሔታቸው ላይ ያዕቆብ ጻፈው የሚባለው መጽሐፍ ከወንጌላት የተወሰዱ ሐሳቦችን በመንተራስ መጽሐፉን በጣም አናሊቲካል የሆነ ክሪቲካል ስተዲ በማድረግ ማስረጃዎችን ያቀርቡ ይናገራሉ። ጻፊው ጽሑፉን የጻፈው ጌታችን ሞቶ ከተነሳ በኋላ የተጻፉትን መጽሐፍት መነሻ ያደረገ አባባላቸውን ሐሳባቸውን እየተጠቀመ የኋሊት እየተመለከተ የጻፈ እንጂ ከሐዋርያቶቹ ከጻፉት ወንጌል ቀደምትነት በታሪክ ስፍራ ኖሮት የጊዜ ስፍራ ኖሮት ቀዳሚነት ኖሮት የጻፈ እንዳልሆነ ያስረዳል ትንተናው። ጽሑፉ የፈጠራ ታሪክን ከእውነተኛ ታሪክ ጋር የቀየጠ እንደመሆኑ መጠን መጽሐፉን በታሪካዊና በስነ መለኮታዊ ዘቱ ገምግመው የተጣራ ግምጋሜ የሚሰጡ በርካታ መምህራኖች አሉ። መጽሐፉን ጎን ለጎን ወንጌላትን እያስተያየ ለሚያነብሰው ስለ ጌታችንም ሆነ ስለ ማርያም ከተጻፈው ጋር የሚጋጭና የተምታታ እንደሆነ ማየት ፈጽሞ የሚያስቸግር አይደለም። በተጨማሪም እዚህ መጽሐፍ ጻፊ በወንጌላት ላይ የተጻፉትን ሁነቶች እንዳሉ በመኮረጅ የተጠቀመ እንደሆነ በሰዋስውና በስነ ምዕላድ ጥናት ሲታይ፣ ስነ ምዕላድ ማለት ሲንታክቲካል ስተዲ ማለት ነው፣ ግራማቲካል ስተዲ ነው፣ ሲታይ ይህንን ማየት ይቻላል። ለምሳሌ አልብንወስድ በዮሐንስ ወንጌል ምዕራፍ 20 ቁጥር 5 ላይ አምስት ጊዜ ተጠቀሱ ቃላቶችን ምንም ሳይለወጡ እንዳለ በያዕቆብ መጽሐፍ ውስጥ ቅድመ ወንጌል ውስጥ በምዕራፍ 19 ቁጥር 3 ላይ እንዳለ ወስዶ ኮርጆ ሲጽፋቸው ይታያል። ጌታችን የተጸነሰባት ይቺ ከተማ ናዝሬት ውድ ወገኖቼ ከጌታችን ማንነት ጋር የተጣመረች ከተማ ናት። ማርያም በዚች ከተማ ነው የኖረችው። ዮሴፍ በዚህ ከተማ ነው የኖረችው። ይህ ቅድመ ወንጌል መጽሐፍ እንደሚናገረው በጣም የሚያስደንቅ ልክ ያልሆኑ ነገሮች ይናገራል። ማርያም በቤተ መቅደስ የኖረች እንደሆነች፣ እናትና አባቷ በጣም ሀብታሞች እንደሆኑ፣ በስለት እንደወለዷት፣ በተአምር እንደተወለደች ከተናገረ በኋላ ማርያምን ለቤተ መቅደስ በንጽህና በድንግልና እንድትኖር በዚያ እንደሰጧት ያሳያል። እና ከዚያ በኋላ የወር አበባውን ልታይ በደረሰችበት ጊዜ አካባቢ ላይ ማርያምን ከቤተ መቅደስ ካህናቶቹ ምንድነው ምናደርገው በዚች ልጅ በሚል ማርያምን የተለየ ጠበቃ ተደርጎላት በመትወሰድበት ሁኔታ እንድትኖር ዮሴፍን በጣም በሚያስደንቅ ሁኔታ አዋጅ ታውጆ ዮሴፍ ተመርጦ ዮሴፍ ባላደራ ሆኖ ማርያምን እንደወሰዳት ይነገራል። እግዚአብሔር ያሳያችሁ ዮሴፍ ከይሁዳ ነገድ ነው። ዮሴፍ የሚኖረው በመጽሐፍ ቅዱስ ውስጥ በተደጋጋሚ እንደምንመለከተው በናዝሬት ነው። በቤተ መቅደስ ውስጥ እናትና አባቷ የሰጧትን ማርያምን ካህናቶቹ ስንትና ስንት ካህናት ይያሉ፣ እናትና አባቷም ዘመዶቿም ይያሉ፣ ዮሴፍ ባላደራ ሆኖ አናጢው ዮሴፍ የይሁዳ ነገድ የሆነው ዮሴፍ በናዝሬት በሰሜን የሚኖረው ዮሴፍ ማርያምን እንዲጠብቅ አደራ ተሰጠው ተብሎ ይታመናል። ይሄ በጣም ቀልድ ካልሆነ በስተቀር ይህንን ከከበረ የወንጌል እምነት ጋር ቀላቅሎ ማመን እጅግ የሚያሳፍርና ትክክል ያልሆነ ነገር እንደሆነ እንመለከታለን። ካህናቶቹ ራሳቸው ጌታ ኢየሱስን የሰቀሉት በተወለደ ጊዜ ለመወለዱ እንኳን መጽሐፍን ይጥቀሱ እንጂ ሄደው ያልሰገዱለት፣ ጌታችን ኢየሱስ ክርስቶስ ማርያም የት ደረሰች ምን ሆነች ብለው እንኳን ያልጠየቁ፣ ጌታ ከተወለደ በኋላ አገልግሎቱን ከጀመረ በኋላ መከራ የሆኑበትን ካህናት ከማርያም የህይወት ታሪክ ጋር አያይዞ የማርያምን ታሪክ ከቤተ መቅደሱ ጋር አያይዞ መናገር ከመጽሐፍ ቅዱስ ጋር ፈጽሞ የተጣላ ታሪክ እንደሆነ መረዳትና ማወቅ ይኖርብናል። ማርያም እና ዮሴፍ በመጽሐፍ ቅዱስ ታሪክ ስንመለከት ማርያም ለዮሴፍ ታጭታለት ነው በናዝሬት አብራው የኖረችው። ባልና ሚስት ሆነው የአካል ግንኙነት ሳይኖራቸው በንጽህና ተጠብቃ ነው የኖረችው። ጌታችንን የጸነሰችው በቅድስና ነው፣ በንጽህና በድንግልና ነው የጸነሰችው። ይሁን እንጂ ዮሴፍ ጻድቅ የሆነ ሰው፣ አይሁዳዊ የሆነ ሰው፣ የዳዊት ነገድ ተወላጅ የሆነ ሰው፣ በናዝሬት የሚኖር ሰው፣ እንደዚሁም ማርያም ደግሞ ታጭታ ከዮሴፍ ጋር በናዝሬት ትኖር የነበሩ ሪል የሆነ ታሪክ ያላቸው መጽሐፍ ቅዱሱ የሚያስተምረን የጌታችን የውልደት ስፍራውን የእርግዝናው ስፍራና ታሪክ እሱንም ያረገዘችው ማርያም የምትኖርበት ከተማ ናዝሬት መሆኑን መርሳት የለብንም። ሌሎች ልቦለድ ታሪኮች ከመጽሐፍ ቅዱስ ጋር ሲቀላቀሉ በዚህ በአንደኛው መቶ ክፍለ ዘመን እንዲህ ያለ አይነት ተረተረትን ወንጌል አድርጎ ለማመን ለማንም የሚቻል አይደለም። መጽሐፍ ቅዱስ ክብሩን ውበቱን የጠበቀውን የክርስቶስን የክብር ወንጌል በአፈ ታሪክ ሳይቆላመጥ በውሸት ተረተረት ሳይቀይጥ በክብር ያስተምራል። ክብር ለእግዚአብሔር ይሁን። ቀጣዩን ትምህርት በሚቀጥለው ጊዜ አካፍላችኋለሁ። እግዚአብሔር ስም የተባረከ ይሁን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር።
ውድ አድማጮቻችን እንደምን ሰነበታችሁ? የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ልደት በዓል ምክንያት በማድረግ በዲሴምበር 25 ከ6:30 ፒኤም ጀምሮ በሚኖረን ልዩ ፕሮግራም ላይ እንድትካፈሉ በጌታ ጸጋና ፍቅር እንጋብዛችኋለን። ስለ ፕሮግራሙ ጥያቄ ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። ጌታ ይባርካችሁ።
አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.etocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን